ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 14 2016 ዓ.ም ዝግጅታችን ጀመረ። ኢትዮ ቴሌኮም የአገሪቱ ግጭት በስራው ላይ ጫና እንዳሳደረበት አስታወቀ።
ተቃላይ የሀገራችን ሁኔታ ሁሉም በየሁሉም አካባቢ ጸጥታ ተጠብቆ ደህንነት የተጠበቀ ሆኖ መስራት የምንችልበት ሁኔታ እንዲፈጠር ነው ሁላችንም የምንፈልገው።
ቀደም ሲል የሰማችሁት ዋና አስተዛዛሚዋ ፕሬስ ካምሩ ነበር። በዚህ ጉዳይ ያጠናቀርነው ዘገባ ባብየረስ ይቀርባል። ከዚህ በተጨማሪም ለዳሰነች ልዩ ወረዳ የጎርፍ ተፈናቃዮች የተቀናጀ ድጋፍ እንዲደረግ ጥሪ መቅረቡ፣ እንዲሁም በጎንደር የጥምቀት በዓል የቱሪዝም ገቢ የቀነሰ መምጣቱን የተመለከቱ ዘገባዎችና ሌሎች ተጨማሪዎችን በምሽቱ አዘጋጅተናል። ጤና ይስጥልን፣ እንደምን አመሻችኋል አድማጮቻችንና ተመልካቾቻችን። አስማማው የነ ነኝ ምሽቱን ሳስተናግዳችሁ አመሻለሁ። ከአለም ለተባሰቡ ዜናዎች ደግሞ አላከበደ እዚህ አብሮኛል። ከስቱዲዮ በማቀናበር ስልጭቱን ከስቱዲዮ የምታቀናብርልን ብራን አይሉናት፣ የፕሮግራሙ ዋና አዘጋጅ ሲሆን ግርማናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስም አብራናችሁ እናመሻለን። እናንተም ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። አሁን ለሰዓቱ ዋና ዋና ያለ ዜናዎች ወዳሉ አልባል
ጤና ስጥልኝ፣ እንደምን አመሻችሁ። ከሰዓቱ ያለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ብሊንከን አፍሪካ በሰብል ምርት ላይ የምታደርገውን ምርምር አደነቁ። ትራምፕና ኒኪ ሄሊ ዛሬ በኒው ሃምፕሸር ፕሬዝዳንታዊ ቅድመ ምርጫ ይፋለማሉ። የዩናይትድ ስቴትስና የብሪታንያ ጦር ኃይሎች በየመን የሁቲ ወታደራዊ ኢላማዎችን እንደበደቡ፣ ፔንታገን ለዩክሬን የሚሰጠው ድጋፍ ተሟጠዋል የሚሉት ይገኙባቸዋል። ወደ ዝርዝሩ። ብሊንከን አፍሪካ በሰብል ላይ የምታደርገውን ምርምር አደነቁ። በምዕራብና መካከለኛው አፍሪካ ጉብኝት በማድረግ ላይ የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአቢጃን አይቮሪ ኮስት በተሰናዳና በምግብ ዋስትናና የኢኮኖሚ እድገት ላይ ባተኮረ ጉባኤ ላይ አውደ ርዕይ ጭምር ተገኝተዋል። አፍሪካ ራይስ በተሰኘውና በሩዝ ላይ በምርምር በሚያደርግ ተቋም ዋና መስሪያ ቤት ውስጥ በተዘጋጀ ጉባኤ ላይ ብሊንከን ባሰሙት በዚህ ንግግር በስፍራው በመካሄድ ላይ ያለውን ስራ እንደታዘቡት አፍሪካ ራሷን ብቻ ሳይሆን ዓለምንም መመገብ ትችላለች የሚለውንና ከዚህ ቀደም ፕሬዚዳንት ባይደን የተናገሩትን በመጥቀስ ያንን ማድረግ የማይቻል ነገር አይደለም ሲሉ ተደምጠዋል። ዘላቂነት ያለው ምርት በተከታታይ ለማግኘት የአፍሪካ ልማት ባንክ የአየር ንብረት ለውጥን የሚቋቋሙ የሰብል ዝርያዎችን ለመፍጠር የሚያደርገውን ጥረት ያደነቁት ብሊንከን የተመጣጠነ ምግብን በማምረትና ምርቱንም ለማሰራጨት የሚያስፈልጉ መሰረተ ልማት ግንባታዎች ላይ በተቋሙ የተሰራውን ምርምር አድንቀዋል። ለዓለም ምግብ ፕሮግራም ከፍተኛውን እርዳታ በማድረግ አገራቸው ትልቅ ድርሻ እንዳላት ያስታወሱት ብሊንከን በአፍሪካ የሚገኙ ሚኒስትሮች አሜሪካ ለምታደርገው ልገሳ ምስጋናቸው ላቅ ያለ መሆኑን እንደነገሯቸውም አመልክተዋል። በአፍሪካ የሚገኙ የተመጣጠነ ምግብን ሊሰጡ የሚችሉ ሰብሎችን የአየር ንብረት ለውጥን እንዲቋቋሙ በምርምር እንዲታገዙ ማድረግ ለአፍሪካ እጅግ ጠቃሚ መሆኑን ያወሱት የውጭ ጉዳይ ሚኒስትሩ በዚህ ረገድ የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስአይዲ በአፈርና ሰብል ምርምር ላይ የሚያደርገው አስተዋጽኦ ጉልህ እንደሆነ ተናግረዋል። ትራምፕና ኒኪ ሄሊ ዛሬ በኒው ሃምፕሸር ፕሬዝዳንታዊ ቅድመ ምርጫ ይፋለማሉ። በቀድሞ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና በተባበሩት መንግስታት የአንድ ወቅት አምባሳደራቸው የነበሩት ኒኪ ሄሊ ዛሬ ማክሰኞ በሰሜን ምስራቅ ዩናይትድ ስቴትስዋ የኒው ሃምፕሸር ክፍለ ግዛት የሪፐብሊካን ፓርቲያቸው ፕሬዝዳንታዊ እጩ ሆነው ለመውጣት በያዙት የምርጫ ፉክክር ፍልሚያ ይጠብቃቸዋል። ከድምጽ መስጫው ጊዜ አስቀድሞ በተካሄደ ህዝብ አስተያየት መለኪያዎች ያብላጫው መራጭ ድጋፍ እንዳላቸው የተጠቆመው ትራምፕ በምርጫው ወሳኝ ድምጽ አግኝተው ካሸነፉ ያለ ተቀናቃኝ ለሶስተኛ ጊዜ የፓርቲያቸው ፕሬዝዳንታዊ እጩ ሆኖ የመቅረብ ከዲሞክራቱ እጩ ፕሬዝዳንት ጆ ባይደን ጋርም በመጪው የጥቅምት ወር መገባደጃ ሊገጥሙ እንደሚችሉ ይገመታል። ከአንድ ዙር የዋይት ሃውስ ቆይታ በኋላ በ2020ው ፕሬዝዳንታዊ ምርጫ በባይደን ተሸንፈው መውጣታቸውም አይዘነጋም። ባለፈው ሳምንት ይበልጡን በግብርና በመተታወቀው የመካከለኛው ምዕራብ ዩናይትድ ስቴትስ አይዋ ክፍለ ግዛት ትራምፕ ባሸነፉበት ምርጫ በሩቅ ሶስተኛ ሆነው ያጠናቀቁት ሄሊ በኒው ሃምሸሩ ምርጫ ከፍ ያለ ማንሰራራት ማሳየታቸው ተዘግቧል። የፍሎሪዳው አገረ ገዢ ራን ዲሳንቲስ እና ሌሎች ተፎካካሪዎች በመራጭ ድጋፍ እጦት ምረጡኝ ዘመቻቸውን አቋርጠው ከወጡ በኋላ ሄሊ ተስፋ ሲያደርጉ እንደቆዩት ከትራምፕ ጋር መሳ ለመሳ መፎካከር ይችላል። ትናንት ሰኞ ከአንዱ የምረጡኝ ዘመቻቸው የነበረበት መድረክ ወደ ሌላው በጥፊያ ሲከንፉ የ52 ዓመቷ ሄሊ ትራምፕ በ77 ዓመት እድሜያቸው የአምሮ ንቃታቸውን አጥተዋል። ትራምፕም ሆኑ የ81 ዓመቱ ባይደን በአውሮፓውያን ዘመን አቆጣጠር ጥር 2025 በሚጀምረው ፕሬዝዳንታዊ ዘመን ዩናይትድ ስቴትስ ለመምራት በእጅጉ ያረጁ ይሆናሉ ሲሉ መከራከሪያቸውን አቅርበዋል። ትራምፕ በአይዋ ክፍለ ግዛቱ ምርጫ ከግማሽ በላይ ድምጽ በማግኘት በቀላሉ ሲያሸንፉ በዚያ ምርጫ ያገኙት ውጤትም ዴሳንቲስ እና ሄሊ ካገኙአቸው የምራጮች ድምጽ ከጥፍ በላይ እንደነበረም ተዘግቧል። የዩናይትድ ስቴትስ እና የብሪታንያ ጦር ኃይሎች በየመን ህውቲ ወታደራዊ ኢላማዎች እንደደበደቡ። የዩናይትድ ስቴትስ እና የብሪታንያ ጦር ሰራዊት የመን ውስጥ በኢራን የሚደገፉ ህውቲዎች በሚጠቀሙባቸው 8 ቦታዎች ላይ ያሉ በርካታ ኢላማዎችን ትናንት ማምሻው ላይ ደብድበዋል። ይህም ሁለቱ አገሮች በአማጽያኑ የሚሳኤል ጥቃት ላይ የማድረስ አቅም ላይ የተቀናጀ የአጻፋ ምላሽ ሲወስዱ ያሁኑ ሁለተኛቸው መሆኑ ነው። እንደ ባለስልጣናቱም ገለጣ የሁቲዎችን የሚሳኤል ማከማቻ ስፍራዎች፣ የሰው አልባ አውሮፕላኖችንና የሚሳኤል ማስወንጨፊያዎችን ለማውደም የሁለቱ አገራት ኃይሎች ጦር መርከቦችን ከባህር ሰርጓጅ መርከቦች የሚወነጨፉ ታምሃውክ ሚሳኤሎችንና ተዋጊ ጄቶችን ተጠቅመዋል። ስማቸው እንዳይገለጥ የመረጡ ባለስልጣናት ወታደራዊ ዘመቻውን አስመልክቶ በሰጡት ተጨማሪ አስተያየት የደህንነት መረጃዎችንና ሌሎች ክትትሎችን ጨምሮ አውስትራሊያ፣ ባህሬን፣ ካናዳና ኔዘርላንድስ ለተልእኮ የየበኩላቸውን አስተዋጽኦ ማድረጋቸውን አመልክተዋል። ስድስቱ አጋር አገራት በጋራ ባወጡት ጋዜጣዊ መግለጫም ጥቃቱ በተለየ ሁቲ አማጽያኑን ከምድር በታች ያለ የጦር መሳሪያ ክምችት ስፍራዎችና እንዲሁም የሚሳኤልና የአየር ክትትል የማድረግ አቅማቸው ጋር የተገናኙ ቦታዎች ላይ የተነጣጠረ ነበር ብለዋል። አያይዘውም አላማችን አሁንም ውጥረቱን ለማርገብና በቀይ ባህር አካባቢ ያለውን ሁኔታ ወደ ቀድሞ ይዞታው መመለስ ነው። ይሁንና በአለም ላይ በእጅጉ አስፈላጊ በሆነው የባህር መስመር ንጻ የንግድ ልውውጥን የሚያደናቅፉና በህይወት ላይ አደጋ የሚደቅኑ ቀጣይ አዝማሚያዎችን ለመከላከል የማናምንታ መሆኑን በመግለጽ የውጭ አመራሮችን በድጋሚ ማስጠንቀቅ እንሻለን ብለዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ የሰዓቱን የዓለም ዜና ነው። ፔንታገን ለዩክሬን የሚሰጠው ድጋፍ ተሟጣል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ለዩክሬን ድጋፍ የሚሰጠውን ዓለም አቀፍ ቡድን ካቋቋሙበት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2022 ወዲህ ለመጀመሪያ ጊዜ ኪቭ የሩሲያ ወረራ ለመከላከል የሚያስፈልጓትን ሚሳኤሎችና ሌሎች የጦር መሳሪያዎች አገራቸው መላክ ባልቻለችበት ሁኔታ ውስጥ 50 የሚደርሱትን አገራት ወርሃዊ ጉባኤ በማስተናገድ ላይ ትገኛለች። የባይደን አስተዳደር የጠየቀው በጀትና ለዩክሬን ጦርነት የሚለውን ተጨማሪ ገንዘብ እንዲያጸድቅ ምክር ቤቱን በመጠባበቅ ላይ ባለበት የዩናይትድ ስቴትስ የተፈጠረውን ክፍተት አጋሮቿ እንዲሞሉ ትሻለች ብለዋል። ይበን እንዲህ እንዳለ የዛሬው ስብሰባ በረጅም ጊዜ ግቦች ላይ ያተኩራል ሲሉ የፔንታገን ምክትል የፕሬስ ኃላፊ ሳብሪና ሲንግ ለጋዜጠኞች ተናግረዋል። ሲንግ አክለውም ምንም እንኳን ለደህንነት ጉዳዮች የሚለውን አስፈላጊ እርዳታ እኛ አሁን መስጠት ባንችልም አጋሮቻችን ግን ያን ማድረጋቸውን ቀጥለዋል ብለዋል። በሌላ ዜና የኔቶ አና ጻፊ የንስ ስቶተልበርግ መጠኑ ከ222000 በላይ ዙር ለልዩ ልዩ ጦር መሳሪያዎች የሚውሉ ባለ 155 ሚሜ ጥይቶች መግዣ የሚውል $1.2 ቢሊዮን አዲስ የጋራ ስምምነት መፈራረማቸውን ብራስልስ ላይ አስተዋቀዋል። የተባለው ትጥቅ በሩሲያ እና በዩክሬን ጦርነት በብዛት ጥቅም ላይ ከዋሉት ጥይቶች መካከል ሲሆን የተደረሰውም ስምምነት ዩክሬንን ለመደገፍ የጦር መሳሪያ ክምችታቸውን ላራቆቱ አገሮች ክምችታቸውን ለመምላት የሚውል መሆኑ ተመልክቷል። ካለፈው መስከረም ወር መገባደጃ አንስቶ በእስራኤልና በሐማስ መካከል እየተካሄደ ያለው ጦርነት የመላውን ዓለም ትኩረት ቢሰርቅም ደም አፋሳሹ ሩሲያ በዩክሬን ላይ ከፈተችው ጦርነት ግን አሁንም እንደቀጠለ መሆኑ ይታወቃል። በቻይናና ኪርጊስታን ድንበር ላይ የደረሰ የመሬት መንቀጥቀጥ 3 ሰዎችን ገደለ። ዛሬ ማለዳ ላይ በቻይናና ኪርጊስታን ድንበር አካባቢ በሬክታር ስሌት 7.1 የተለካ ርዕደ መሬት 3 ሰዎች ሲገደሉ ሌሎች 5 ሰዎች መቁሰላቸው ታውቋል። የቻይና የርዕደ መሬት ተከታታይ ድርጅት ይፋ እንዳደረገው የመሬት መንቀጥቀጡ ከዢያንግ 22 ኪሎ ሜትሮች ርቃ ከምትገኘው የውሺ ወረዳ ተራራማ የድንበር አካባቢ ነው የደረሰው። ርዕደ መሬቱ ከደረሰበት 20 ኪሎ ሜትሮች ዙሪያ ቢያንስ 5 መንደሮች ይገኛሉ። የመሬት መንቀጥቀጡ በኢርሙኪ፣ ካሽጋር፣ ኮርላ እንዲሁም ዩኒንግና በዙሪያው ባሉ አካባቢዎች መሰማቱም ተገልጧል። በመጨረሻም ዜና አረፍት። የአንጋፋው የስፖርት ጋዜጠኛ ገነነ ሙክሪያ ሥርዓተ ቀብር ነገ ይፈጸማል። ሊብሮ በሚል ቅጽል ስሙ የሚታወቀው አንጋፋው የስፖርት ጋዜጠኛና ታዋቂ የስፖርት ታሪክ አዋቂ ገነነ ሙክሪያ ባደረበት ህመም ትናንት ሰኞ ምሽት ላይ ህይወቱ ማለፉን ቤተሰቦቹ ለአሜሪካ ድምጽ ገልጠዋል። ሥርዓተ ቀብሩም ነገ እንደሚፈጸም አስታውቀዋል። የባለቤቱ ወንድም እንደሆነ የገለጹ አቶ ዮናስ አየለ ገነነ በነበረበት የስኳር ህመም ላለፉት 3 ወራት ጸንቶበት እንደቆየ ገልጠው በ58 ዓመቱ በመኖሪያ ቤት ውስጥ ህይወቱ ማለፉን ለአሜሪካ ድምጽ ገልጠዋል። ስፖርትን ከታሪካዊ ወጎች ጋር በሚያሰናኝበት ቀልብ ሳቢ አቀራረቡ የሚታወቀው ገነነ ሙክሪያ ወይም ሊብሮ አገራዊ ስፖርታዊ ክንውኖችን አስመልክቶ በህትመትና የብሮድካስት ብዙሃን መገናኛዎች በሚሰጣቸው ትንታኔዎች ይታወቃል። የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዝዳንት ነዋይ ይመር በስፖርት ጋዜጠኝነት ሙያው ከገነነ ጋር ለረጅም ዓመታት የዘለቀ ወዳጅነት እንዳላቸው ገልጦ በእግር ኳስ ተጫዋችነትና አሰልጣኝነት የዳበረ ልምዱን ለባለሙያዎች በለጋስነት የሚያካፍል የሥራ አጋር እንደነበረም ይመሰክራል። ገነነ ስፖርታዊ ክንውኖችን አስመልክቶ ሊብሮ በተሰኘው ጋዜጣው በሚያቀርባቸው ዘገባዎችና መጣጥፎች አብዝቶ እንደሚታወቅ ነዋይ ይመር አውስቷል። በኋላም ወደ ብሮድካስት ብዙሃን መገናኛ የተሸጋገረው ገነነ ይሰራቸው የነበሩ በሰነድ ማስረጃዎች የዳበሩ ዘገባዎችና ትንታኔዎች በጎ ተጽዕኖ መፍጠር እንደቻሉ ገልጧል። ስፖርት ጋዜጠኛው ገነነ ሙክሪያ ተንቀሳቃሽ ቤተ መጻሕፍት በሚል የተወደሰበትንና በተለያዩ ዘርፎች ያካበተውን ጠቅላላ እውቀትና መረጃ ከ5 በላይ በሚሆን መጻሕፍት ቀንብቦ ለትውልድ ለማስተላለፍ እንደበቃም ነዋይ አስተዋጽኦአል። ገነነ በስፖርቱ ዘርፍ ላበረከተው የአመታት አስተዋጽኦም የአፍሪካ እግር ኳስ ፌዴሬሽን በ2009 ዓመተ ምህረት የጎልደን ኦፍ ሜሪት ሽልማት አበርክቶለታል። የሁለት ልጆች አባት የሆነውና ለ4 አስርት ዓመታት በስፖርት ጋዜጠኝነት ሀገሩን በትጋት ያገለገለው የገነነ ሙክሪያ ሥርዓተ ቀብር ነገ ረቡዕ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስተ ሥላሴ ካቴድራል እንደሚፈጸም ቤተሰቦቹ ለአሜሪካ ድምጽ ገልጠዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ከዓለም ለተሰባሰቡ ዜናዎች በጣም አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ወደ እናንተ እየደረሰ የሚገኘውን የዛሬ ማክሰኞ ጥር 14 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። በምስልና ድምጽ ቅንብር ሲያሸናፊ እና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብረውናሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ አብይ ርዕስ እንላለን። በኢትዮጵያ ልዩ ልዩ አካባቢዎች የሚካሄዱ ግጭቶችና አለመረጋጋቶች በእንቅስቃሴው ላይ ጫና እንዳሳደሩበት ኢትዮ ቴሌኮም አስታወቀም። ዋና ስራ አስፈጻሚው ፍሬወት ታምሩ የኩባንያውን የግማሽ ዓመት የክንውን ሪፖርት ዛሬ ይፋ ሲያደርጉ እንደተናገሩት በግጭቶች ምክንያት የተፈጠሩ የአገልግሎት መቋረጥ፣ የገበያ አለመረጋጋት፣ በኔትወርክ ሀብት ላይ የሚደርሱ አደጋዎችና ሌሎችም ችግሮች በስራ አፈጻጸም ላይ አሉታዊ ጫና አሳድረዋል። ይህም ሆኖ ኩባንያው በመንፈቅ ዓመቱ ከፍተኛ አፈጻጸም እንዳሳየና የ11 ቢሊዮን ብር የተጣራ ትርፍ እንዳገኘም ገልጿል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የተቋማቸውን የ2016 በጀት ዓመት የመጀመሪያ መንፈቅ የስራ አፈጻጸም አስመልክተው ዛሬ ማክሰኞ በሰጡት መግለጫ የተለያዩ የኔትወርክ ማስፋፊያ ስራዎች እንደተከናወኑ ገልጸዋል። እነዚህም ክንውኖች በሺዎች የሚቆጠሩ ዜጎችን የቴሌኮም አገልግሎት ተጠቃሚዎች ለማድረግ እንዳስቻሉ ተናግረዋል።
ኩባንያችን ሲሰራ የቆየው አዋቂ በሆኑበት ኤሪያዎች ብቻ ሳይሆን ማስፋፊያ ሲሰራ የነበረው 41 የሞባይል ጣቢያዎች፣ አዳዲስ ጣቢያዎች፣ የገጠር ቀበሌዎች በመንላቸው 10 ክልሎችን ከበር ያደረገ ማለት ነው። ማስፋፊያ በ6 ወር ሰርተናል ማለት ነው። ይህ ማለት 229,000 ደንበኞችን ማስተናገድ የሚችል አዲስ የሞባይል ጣቢያ፣ 41 ሞባይል ጣቢያ፣ 41 ወረዳዎችን ከዚህ ቀደም የሞባይል አገልግሎት ያላገኙ ማለት ነው ተደራሽ እንዲሆኑ አድርጓል። ይሄ አንዱ ትልቁ አቺቭመንት ነው ማለት ነው።
በግማሽ አመቱ በተደረገው የኔትወርክ ማስፋፊያ በ3ኛ፣ በ4ኛና በ5ኛ ትውልዶች የቴሌኮም አገልግሎት በድምሩ 1.9 ሚሊዮን አዲስ ደንበኞችን የሚያስተናግድ አቅም እንደፈጠረ ገልጸዋል። ባለፉት 6 ወራት በኩባንያው ከተከናወኑ ስራዎች መካከል በሰሜን ኢትዮጵያው ጦርነት በትግራይ ክልል የተጎዱ የቴሌኮም መሰረተ ልማቶችን መልሶ ጥገና አንዱ እንደሆነ በመግለጫቸው ጠቅሰዋል። ስራው ግን ገና እንዳልተጠናቀቀና ትልቅ ኢንቨስትመንት እንደሚጠይቅም አመልክተዋል።
ትግራይ አካባቢ በርካታ መሰረተ ልማቶቻችን ላይ ጉዳት የደረሰበት ነው የነበረው። እንደምታውቁት ሰፊ የሆነ የጥገና ስራ ስናከናውን ቆይተናል ማለት ነው። እዚህ በርካታውን ጥገና አከናውነናል። ነገር ግን አሁንም ለዚህ ለሪደንደንሲ የምንለውን ያላጠናቀቅንበት ነው ያለው ማለት ነው። ይሄ በርካታ የራሱ የሆነ ተግዳሮትም ስላለው ነው ከሚጠይቀው ኢንቨስትመንት ባሻገርም ማለት ነው። ይሁንና ግን የ4G አገልግሎት ትክክል ነው እንደተባለው በኖርዝ ሪጅን በትግራይ አስጀምረናል ማለት ነው በተወሰኑ ከተሞች ላይ። ይሄ በከፊል ያደረግነው የአገልግሎት ጥገና በማድረጋችን ነው እንግዲህ 4G ማስጀመር የቻልነው ማለት ነው። የተወሰነ የጥራት መጓደል የሚታይበትም የእነዚህ ጥገናዎች ባለመጠናቀቃቸው ነው ማለት ነው። ይሁንና ግን ትራፊኩ የጨመረበትና በርካታ ደንበኞች የ4G በተለይ ቴሌብርንም የሚያስጀምርንበት ስለሆነ የተሻለ አገልግሎቱን ለማግኘት የሚችልበት እድል የፈጠረ ነው ማለት ነው። ማስፋፊያው አሁንም ጥገናው ይቀጥላል ማለት ነው።
ተቋሙ ባከናወናቸው ስራዎች የቴሌኮም ደንበኞች ብዛት 74.6 ሚሊዮን እንደደረሰ ዋና ስራ አስፈጻሚዋ ገልጸው ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ6.7% ብልጫ እንዳለው ተናግረዋል። ሆኖም የተቋሙ እንቅስቃሴ በተለያዩ የሀገሪቱ አካባቢዎች በሚካሄዱ ግጭቶችና በሌሎችም ተግዳሮቶች ጫና ደርሶበታል ብለዋል።
ከጸጥታ ጋር በተገናኘ የሚፈጠሩ ችግሮች የገቢ ማመንጨታችሁ ላይ ችግር አልፈጠረም ወይ? ክፍተት አልፈጠረም ወይ? ፈጥሯል። ይሄንንም እንደምታውቁት ነው ተዛውረን ካልሰራንና ወይም ጥገና ማረከታት ከተቻለ የተዘረጉ ኢንፍራስትራክቸሮችን አገልግሎት ላይ እንዲውሉ ካላደረግን ጉድለት ያመጣል። ወይም ያቀድነውን እቅድ ሙሉ በሙሉ እንዳናሳካ የራሱ የሆነ ተጽዕኖ አለው። አሰስመንት አትሰሩም ወይ? በእነዚህ አካባቢዎች አገልግሎት ባለመስጠታችሁ የገቢ ጉድለት አላሳየም? አሳይቷል። አሰስመንት ምን እንሰራለን እንለካለንም ማለት ነው። በሌሎች አካባቢዎች ላይ ደግሞ ማስፋፊያ እየሰራን እነዚህን ጉድለቶች ለመቀነስ እየሰራን ነው ማለት ነው። ስለዚህ አጠቃላይ የሀገራችን ሁኔታ ሁሉም በየሁሉም አካባቢ ጸጥታ ተጠብቆ ደህንነቱ የተጠበቀ ሆኖ መስራት የምንችልበት ሁኔታ እንዲፈጠር ነው ሁላችንም የምንፈልገው።
በኔትወርክ ሀብት ላይ የሚደርሱ አደጋዎች፣ በመስመሮች ላይ የሚፈጸም ስርቆትና መቆራረጥ፣ የቴሌኮም ማጭበርበር፣ የዋጋ ግሽበት፣ የገበያ አለመረጋጋትና የኃይል አቅርቦት መቆራረጥም በመንፈቅ ዓመቱ የተቋሙን እንቅስቃሴ የፈተኑ ችግሮች እንደነበሩ ዋና ስራ አስፈጻሚዋ ዘርዝረዋል። ይህም ሆኖ የኢትዮ ቴሌኮም የስራ አፈጻጸም ስኬታማ እንደነበረ ፍሬህይወት ታምሩ ተናግረዋል። በዚህ ወቅት ኩባንያው 42.9 ቢሊዮን ብር አጠቃላይ ገቢ በማመንጨት የ11 ቢሊዮን ብር የተጣራ ትርፍ ማስመዝገቡንና ይህም ካለፈው ዓመት ጋር ሲወዳደር የ14% ብልጫ እንዳለው ገልጸዋል። የገቢ መጠኑ በቴሌ ብር አማካኝነት በተሰጠው የፋይናንስ አገልግሎት መደገፉን ያመለከቱት ዋና ስራ አስፈጻሚዋ በመንፈቅ ዓመቱ የቴሌ ብር ደንበኞች ብዛት 41 ሚሊዮን መድረሱንና የግብይት መጠኑም 910.7 ቢሊዮን ብር እንደሆነ አብራርተዋል። በአፍሪካ ሁለተኛው በዓለም ደግሞ 19ኛው የቴሌኮም ኦፕሬተር እንደሆነ የተነገረለት ኢትዮ ቴሌኮም አገልግሎቱን እየሰጠ የሚገኘው ሳፋሪኮም ከተባለ የውጭ ኩባንያ ጋራ እየተወዳደረ ነው። ሳፋሪኮምን ተከትለው ወደ ኢትዮጵያ ገበያ ሊገቡ የነበሩ ሌሎች የውጭ ቴሌኮም ኩባንያዎች ግን በሀገሪቱ ውስጥ ባለው አለመረጋጋትና በፖሊሲ ለውጦች ምክንያት ወደኋላ ያፈገፈጉ ስለመሆናቸው ከዚህ ቀደም መዘገቡ አይዘነጋም። ኦሬንጅ የተሰኘው የፈረንሳይ የቴሌኮም ኩባንያ ከኢትዮ ቴሌኮም 45% ድርሻ ለመግዛት የነበረውን ሂደት ባለፈው ህዳር ማቋረጡንም ሮይተርስ ዘግቧል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የምሽት ዝግጅታችን ነው። የሰማችሁት የለቱን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ዳሰነች ልዩ ወረዳ የኦሞ ወንዝ ሙላት ባስከተለው ጎርፍ ለተፈናቀሉ ነዋሪዎች የሚቀርበው ድጋፍ የተቀናጀ እንዲሆን የኢትዮጵያ ቀይ መስቀል ጥሪ አቀረበ። ማህበሩ የ44 ሚሊዮን ብር ያህል ድጋፍ እንዳደረገም አስታውቋል። የልዩ ወረዳው ተፈናቃይ አርብቶ አደሮች ተወካዮች ደግሞ እየቀረበ ያለው ድጋፍ በቂ እንዳልሆነና ከፍተኛ የውሃ እጥረት መኖሩን አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል፣ እንደሚከተለው ይቀርባል።
በኦሞ ወንዝ ጎርፍ ሙላት ምክንያት የተፈናቀሉት ተጎጂዎች በተጠለሉባቸው ጣቢያዎች ለወራት ቢቆዩም የሚቀርብላቸው ሰብአዊ እርዳታ የተቆራረጠና በቂ እንዳልሆነ ከተፈናቃዮች አንዱ ኮርሉክ ኞኮኖ ለአሜሪካ ድምፅ ተናግሯል።
እህሉም እየደረሰ ነው ያለው፣ በቀይ መስቀል በተለያዩ ድጋፎች እየመጣ ነው። ግን እህሉ ከህዝቡ ጋር አይመጣጠንም። ህዝቡ በጣም ብዙ ናቸው። አሁን ለምሳሌ ከአንድ ቀበሌ ወይ 100 ሰው የሚያገኝ ከሆነ ያ ህዝብ አጠቃላይ በቃ ዝም ብሎ ነው ያለው። ደግሞ አርብቶ አደር ርኩ ስለሆኑ ነው ያገኙትን በጣሳ እንደገና መልሶ የሚረዳዱ እንጂ ሌላ በጣም ከባድ ይበቃል ብለን አናወራ። ድጋፉ ዘላቂ መፍትሄ ያስፈልጋል። ለምሳሌ ይሄ አርብቶ አደር መጀመሪያ ውሃ ሞላበት እና አሁን ያሉበት ጋር ተያይዞ በጣም ዘላቂ መፍትሄ ያስፈልጋል።
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በኦሞ ወንዝ ጎርፍ ሙላት የተፈናቀሉ ከ79,000 በላይ አርብቶ አደሮች በ12 ጣቢያዎች ውስጥ ተጠልለው እንደሚገኙ የወረዳው ዋና አስተዳዳሪ አቶ ፍቅረ ማርያም አይመላ ለአሜሪካ ድምፅ አስታውቀዋል። የኢትዮጵያ ቀይ መስቀል የደቡብ ኦሞ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጥላሁን ቢሻው ማህበሩ ከልዩ ልዩ ረጂ አካላት ሰብአዊ እርዳታ በማሰባሰብና ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመተባበር ድጋፍ እንዳደረገ ተናግሯል።
ወደ 44 ሚሊዮን ብር የመሆን ከነ ራኒንግ ኮስቱ ነው ማለት ነው። በአሁኑ ሰዓት ለ36,000 ህዝብ የዘይትና የበቆሎ ዱቄትና በቆሎ ፍሬ ስርጭት እያደረግን እንገኛለን ማለት ነው።
የጽህፈት ቤቱ ኃላፊ የብር 44 ሚሊዮን ያህል ግምት እንዳለው በጠቀሱት በዚሁ ድጋፍ ከ5,538 ኩንታል በላይ የበቆሎ ዱቄት እንዲሁም 36,921 ሊትር የምግብ ዘይት ለ36,900 ተፈናቃዮች ለማቅረብ እንደተቻለ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ ባዘጋጀው የባለድርሻ አካላት የምክክር መድረክ ላይ ይፋ ባደረገው የመጀመሪያ ደረጃ ሪፖርቱ እስካለፈው ሳምንት ድረስ ሰብአዊ ድጋፍ የደረሳቸው ተፈናቃዮች 20% ብቻ እንደሆነ አስታውቋል። ይህን አስመልክቶ የአሜሪካ ድምፅ በወቅቱ የጠየቃቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር እንድሪያስ ኤልያስ የክልሉ መንግስት ከልዩ ልዩ ተቋማት ጋራ በመተባበር የ20 ሚሊዮን ብር ሰብአዊ ድጋፍ ማቅረቡን ጠቅሰው በአስተዳደሩ ላይ የቀረበውን ወቀሳ ተከላክለዋል። የቀይ መስቀሉ የደቡብ ኦሞ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጥላሁን ቢሻው አሁን የተደረገው ድጋፍ ከጠቅላላው ተፈናቃዮች ውስጥ የ46% የአንድ ወር ፍጆታ ብቻ የሚሸፍን እንደሆነ ጠቁሟል።
አሁን ማህበረሰብ ውስጥ ያለ ነው። ቀይ መስቀል ቅርንጫፍ ስታፉ ዘግቶ እዚህ ነው ያለው። ስለዚህ በተፈናቀሉ ቦታ ላይ ውሃ በበቂ ሁኔታ ሊደርስላቸው ይገባል። ዋና ሰዎቹ ሰትል ባደረጉበት ቦታ እንዲሰፍሩ ውሃ ያስፈልጋቸዋል። አሁንም በየወሩ ምግብ ያስፈልጋቸዋል ራሳቸው እስኪችሉ ማለት። ስለዚህ እኛ አንድ ወር ከሰጠን ቀጣይ ለ59,000 በሚቀጥለው ወራት ከዛሬ ወር ጀምሮ እንደገና ምግብ ያስፈልጋቸዋል። እኔ የሚመክረው አሁን እንዳልከው አንድ ወር ሰጠ፣ አንድ ሁለት ወር ሰጠ ከሚባል፣ ስለዚህ የተቀናጀ የሚመራው አንድ ቲም ኖሮ እነዚህ ቀበሌዎች ለዚህም ጊዜ ይህን አክል የሚሸፍን ተብሎ ፓርቲዎች ሁሉ ኢንጌጅ የሚያደርጉበት ቢኖር ጥሩ ነው። ለምሳሌ ይህን አንድ ቁጥቁጥ አንዱ ለአንድ ወር፣ አንዱ ለሁለት ወር፣ አንድ ለአምስት ቀን ምናምን ያለ ደግሞ ገንዘብ አላግባብ ከምሱ ገንዘቡ ተቀናጅቶ ገንዘብ በተከታታይ ውራት የሚሰጥ አንድ አካል ቢለይና ያለውን ፓርትነር በሙሉ ኢንጌጅ አድርጎ ተከፋፍሎ ቀጣይነት ያለው ለስድስት ለሰባት ወር ወይም ለአመት መቋቋም የሚችልበት ነገር ቢኖር ጥሩ ነው የሚለው። ምክንያቱም ምንጥባጥብ ነገር ሁኔታዎች ሲኖሩ የበለጠ በመካከል ለሚስ የምናደርጋቸው ብዙ ነገሮች ይኖራል የምነት ናለኝ።
በሌላ በኩል ተፈናቃዮቹ ለከፍተኛም የውሃ እጥረት እንደተጋለጡ አስተባባሪያቸው አቶ ታደሰ ዶሼ ተናግሯል።
አሁን አብዛኛው ህዝቡ ውሃ ላይ ቅል ነው ይጣላሉ። ምን ይላሉ? በቃ በጣም ነው የሚመጣው። በጣም አነስተኛ ነው፣ በቀን አንዴ ነው የሚመጣ። ህዝቡ ግን ያው እንግዲህ በጣም ብዙ ነው።
ከዚህ በፊት በልዩ ወረዳ ባጋጠመው አደጋ ለተጎዱ ወገኖች ቀይ መስቀል ማህበር አስቸኳይ ሰብአዊ ድጋፍ ሲያደርግ እንደቆየ አስጥላውን አስታውሷል። ሌሎችም ተቋማት እርዳታ ያቀርቡ እንደሚገኙ አያይዘው የተከሱት ኃላፊው አቅርቦቱ የተቆራረጠና መጠኑም በቂ እንዳልሆነም በተፈናቃዮቹ የተነሳውን ቅሬታ አግባብነት አረጋግጠው ለዘላቂ መፍትሄ ትኩረት እንዲሰጥና ትብብሩም የተቀናጀ ሊሆን እንደሚገባ መልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዩናይትድ ስቴትስ በመላ አፍሪካ ያሉ አጋርነቶችን ለማሳደግ ቁርጠኛ መሆኗን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። የአፍሪካ ሀገሮች ዓለም አቀፋዊ አንድምታ ካላቸው ጉዳዮች በተያያዘ ከጊዜ ወደ ጊዜ የአመራር ሚና እየያዙ መምጣታቸውን እያስተዋልን ሲሉም ብሊንከን አክለው ተናግረዋል። በናይኪቺንግ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ማክሰኞ አቢጃን ላይ ከአይቮሪ ኮስት ፕሬዚደንት አላሳን ዋታራ ጋር ከተወያዩ በኋላ ለጋዜጠኞች በሰጡት ቃል ለሁለቱም ሀገሮቻቸው የሥራ ዕድሎችን የሚፈጥሩና ለምጣኔ ሀብቶቻቸው እድገትም የሚጠቅሙ የንግድ ትስስሮችን ለማጎልበት ስለሚቻልበት መንገድ እንደተነጋገሩ አስረድተዋል። ለጤና ጥበቃ መርሃ ግብሮች መዋለ ነዋይ መበደብና ቀጣናዊ የጸጥታ ፈተናዎችን በሚመለከትም እንደተነጋገሩ ነው ያወሱት። ሀገራቸው ከአይቮሪ ኮስት ጋር ያላት ግንኙነት ጠንካራና እያደገ የሚሄድ መሆኑን ብሊንከን አመልክተዋል። ጉብኝታቸው አገራቸው ለአይቮሪ ኮስት መረጋጋትና እንደ አውሮፓውያን አቆጣጠር በሚቀጥለው 2025 ዓ ም ለምታካሄደው ፕሬዝደንታዊ ምርጫ እያደረገችው ላለው ዝግጅት ዩናይትድ ስቴትስ የምትሰጠውን ትኩረት የሚያንጸባርቅ ተደርጎ ታይቷል። እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ ም ወዲህ ማሊ፣ ቡርኪና ፋሶ እና ጊኒ ውስጥ የተካሄዱትን በርካታ የመንግስት ግልበጣዎች ተከትሎ ዩናይትድ ስቴትስን እንዲሁም ዓለም አቀፉን ማህበረሰብ የምዕራብ አፍሪካ የሳህል ቀጣና መረጋጋት እያሳሰበ ነው። አይቮሪ ኮስት የምትዋሰናቸው ሶስቱ ሀገሮች ባለፉት ዓመታት በተደጋጋሚ መፈንቅለ መንግስት ተካሂዶባቸዋል። ዩናይትድ ስቴትስ ቀጣናዊ የጸጥታ ስጋት ላይ ለሚገኙት ላይቮሪ ኮስት እና ላጎራባቾቿ ሀገሮች ግጭት ለመከላከልና መረጋጋት ላይ ላተኮሩ ስራዎች የሚውል የ45 ሚሊዮን ዶላር ተጨማሪ ድጋፍ መመደቧን ይፋ አድርጋለች። ይህም እንደ አውሮፓውያን የዘመን አቆጣጠር ከ2022 ወዲህ ዩናይትድ ስቴትስ የሰጠችውን ጸጥታ ተኮር ድጋፍ ወደ 300 ሚሊዮን ዶላር አድርሶታል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ከአይቮሪ ኮስት ወደ ናይጄሪያ ይጓዙና በዚያ በዋና ከተማዋ አቡጃ ላይ ከፕሬዝደንቱ ቦላ ቲኑቡና ከውጭ ጉዳይ ሚኒስትሩ ዩሱፍ ማይታማ ቱጋር ጋር ይወያያሉ። ናይጄሪያ የጦር ኃይሉ በህዝብ የተመረጡትን ፕሬዝደንት መሐመድ ባዙም ላይ መፈንቅለ መንግስት ካካሄደችው ከኒጀር ጋር ትዋሰናለች። የኒጀር የጦር ሰራዊት ባዙምን ከገለበጠ በኋላ የኒጀር የረጅም ጊዜ የጸጥታ አጋር ከሆነችው ከፈረንሳይ ጋር የተደረጉ የመከላከያ ስምምነቶችን እንደሰረዘ የሚታወስ ነው። ብሊንከን በአቡጃ ጉብኝታቸው በኒጀር ጉዳይ ላይ ይነጋገራሉ ተብሎ ይጠበቃል። የኒጀሩ ሁንታ መሪዎች ከጥቂት ቀናት በፊት ከሩሲያ ጋር ግንኙነታቸውን ለማጠናከር ስምምነት መፈራረማቸውም ይታወቃል። ካሁን ቀደም የዩናይትድ ስቴትስ ባለስልጣናት እንዳስገነዘቡት ሀገሮች አጋርነቶቻቸውን ቢያስፋፉ ዩናይትድ ስቴትስ አትቃወምም። ሩሲያን ከመሳሰሉት ጎን መሰለፍ ግን አስቸጋሪ ሊሆን ይችላል። ለዚህም ማሊ ውስጥ ፈረንሳይ መውጣቷንና የሩሲያ ዋግነር ግሩፕ መግባቱን ተከትሎ በሲቪሎች ላይ የሚደርሰው ጉዳት እና የጸጥታ ችግሮቿ መባባሳቸውን በምሳሌነት ይጠቅሳሉ። ናይጄሪያ ከሰሃራ በታች ባሉ የአፍሪካ ሀገሮች በህዝብ ብዛቷና በመጣኔ ሀብቷ ከሁሉም ግዙፏ ከመሆኗም ሌላ በምዕራብ አፍሪካው ሀገሮች የመጣኔ ሀብት ትብብር ማህበረሰብ በኤኮዋስ ውስጥ ዋናው የፖለቲካ የመጣኔ ሀብትና ወታደራዊ አቅም ያላት ሀገር መሆኗ ይታወቃል። ዩናይትድ ስቴትስ በናይጄሪያ ግዙፉን የውጭ መዋለ ነዋይ መዳቢ ሀገር ከመሆኗም ሌላ ናይጄሪያ በቦኮ ሐራም እና በምዕራብ አፍሪካው አይሲስ ላይ በመታካሄደው ጸረ ሽብርተኛ ትግል ከዩናይትድ ስቴትስ ጋር መጠነ ሰፊ ትብብር ታደርጋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አራተኛቸው የሆነውን የአፍሪካ ጉብኝታቸውን ትናንት በኬፍቨርዴ ጀመሩ ሲሆን አንጎላን በመጎብኘት ይሆናል የሚያጠናቅቁት። የአፍሪካ ጉብኝታቸው ቅድሚያ ትኩረት የጸጥታ ትብብሮችን ማጠናከርና የጤና ጥበቃ እንዲሁም የመጣኔ ሀብት ልማቶችን ማሳደግ እንደሆነ የሚኒስቴር መስሪያ ቤታቸው ባለስልጣናት አስቀድመው አስታውቀዋል። ብሊንከን ትናንት ሰኞ የዲሞክራቲክ ኮንጎ ሪፐብሊክ ፕሬዚደንት ፌሊክስ ቲሼኬዲን በስልክ አነጋግረዋል። የምርጫ ታዛቢዎችን ስጋትና ቀጣይ የዲሞክራሲ ትምምን እርምጃዎችን በሚመለከትም አነጋግረዋቸዋል። የስቴት ዲፓርትመንት ቃል አቀባይ ማቲው ሚለር እንዳሉት የምስራቅ ኮንጎ ጉዳይም ተነስቷል። ሼኬዲ በታህሳስ ወር በተካሄደው አጨቃጫቂ ምርጫ ለሁለተኛ የስልጣን ዘመን ባለፈው ቅዳሜ ቃለ መሐላ ያፈጸሙ ሲሆን ለምስራቅ ኮንጎ ቀውስ መፍትሄ ለመፈለግ ቃል ገብተዋል። የምስራቅ ኮንጎ ግጭት እየተባባሰ መሄዱን ተከትሎ የአካባቢው ሀገሮች የሉዋንዳ የሰላም ሂደትና የናይሮቢ የሰላም ሂደት የተባሉ ሁለት የሰላም ሐሳቦችን ማቅረባቸውን የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞዲፊ ተናግረዋል። በሩዋንዳና በኮንጎ መካከል ውጥረቱ እየተባባሰ ሄዶ አንዱ በሌላው ግዛት በተደጋጋሚ ጥቃቶች ማድረሳቸው የሚታወቅ ነው። የሉዋንዳውን የሰላም ሐሳብ የምትመራው አንጎላ ስትሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አንጎላ በሚጓዙበት ጊዜ ከፕሬዝደንቱ ያኦ ሎሬንሶና የውጭ ጉዳይ ሚኒስትሩ ቴቴ አንቶኒዮ ጋር ይወያያሉ። ብሊንከን ባለፈው ሳምንት የሩዋንዳ ፕሬዚደንት ፖል ካጋሜን ስዊዘርላንድ ዳቮስ ላይ ከተካሄደው የዓለም የኢኮኖሚ ጉባኤ ጎን ያነጋገሯቸው ሲሆን ሁሉም ወገኖች ውጥረቱን የሚያረግብ ተጨባጭ እርምጃ መውሰድ እንዳለባቸው በድጋሚ አጥብቀው አሳስበዋቸዋል።
በ2024ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጽንስ የማቋረጥ መብት ለመራጮች ቁልፍ ጉዳይ እንደሚሆን ዋይት ሃውስ አሳወቀ። ዋይት ሃውስ ይንያለው የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ለባይደን የምርጫ ዘመቻ የስነ ተዋልዶ አገልግሎት የማግኘት መብትን ቀዳሚ አጀንዳቸው ማድረግ በተለያዩ የአገሪቱ ግዛቶች እየተዘዋወሩ ባሉበትና የሪፐብሊካኖች ተፎካካሪዎች ጽንስ ማቋረጥ በሀገር አቀፍ ደረጃ ሊታገድ በሚችልበት ሁኔታ ላይ የተናገሩ ባሉበት ወቅት ነው። የአሜሪካ ድምጽ አኒታ ፓውል በዚህ ጉዳይ አጠናቀረችውን ዘገባ ስምንሽ የቆየ እንደሚከተለው ታቀርባለች።
በአሜሪካ ለሚካሄደው ፕሬዝዳንታዊ ምርጫ ፉክክሩ የተማማቀ ባለበት ወቅት ተፎካካሪዎች ጽንስ የማቋረጥ መብት ለመራጮች ውሳኔ ቁልፍ ጉዳይ እንዲሆን ግፊት እያደረጉ ነው። እንደ አውሮፓውያን አቆጣጠር በ1973 የጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲጸድቅ ያስቻለውና ሮይና ዌድ በመባል የሚታወቀው የፍርድ ሂደት 51ኛ ዓመት መታሰቢያ ሰኞ ዕለት በተከበረበት ወቅት የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ የዊስካንሰንን ግዛት የጎበኙ ሲሆን የባይደን አስተዳደር የጽንስ ማቋረጥን ጨምሮ ለስነ ተዋልዶ አገልግሎት ተደራሽነት ድጋፍ እንደሚያደርጉ ተናግረዋል።
In America, freedom is not to be given.
አሜሪካ ውስጥ ነጻነት በማንም የሚሰጥ አይደለም፣ ሽልማትም አይደለም። የራሳችን የሆነ መብት ነው። ይሄ ደግሞ በራስ አካል ላይ ውሳኔ የመስጠት መብትንም ያጠቃልላል። መንግስት ምን ማድረግ እንደምንችል ሊነግረን አይገባም።
ጠንካራ የካቶሊክ ክርስትና ሃይማኖት ተከታይ የሆኑት ፕሬዝዳንት ጆ ባይደን ጽንስ ማቋረጥን በግል ሙሉ ለሙሉ የማይቀበሉት ጉዳይ መሆኑን ከዚህ ቀደም ተናግረው ነበር። ሰኞ ዕለት ባደረጉት ንግግር ግን እንደ አውሮፓውያን አቆጣጠር በ2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮይና ዌድን በመሻር ያሳለፈው ውሳኔ ኢፍትሃዊ ነው ሲሉ ተናግረዋል። ፍርድ ቤቱ ውሳኔውን ካሳለፈ በኋላም በተለያዩ ግዛቶች ያሉ መራጮች ጽንስ የማቋረጥ መብታቸው እንዲመለስ ድምጽ መስጠታቸውንም አመልክተዋል።
Voters have voted to protect reproductive rights.
መራጮች የስነ ተዋልዶ መብትን ለመጠበቅ ድምጽ ሰጥተዋል። ይህ መብት በሁሉም ግዛት መከበር አለበት። ምክንያቱም የቤተሰቦቻችሁ የጤና አገልግሎት የማግኘት መብት በመትኖርበት አካባቢ መወሰን የለበትም።
ሪፐብሊካንን ወክለው ለፕሬዝዳንታዊ ምርጫ ለመሳተፍ የሚደረገውን ፉክክር እየመሩ ያሉት ፕሬዝዳንት ትራምፕ ጽንስ ማቋረጥን እንደሚቃወሙ ቢናገሩም አንዳንዴ አቋማቸው እንደሚቀያየርና ግልጽ እንዳልሆነ ተከታዮቻቸው ይናገራሉ። በጉዳዩ ላይ አስተያየታቸውን ለማካተት በተደረገው ጥረት ግን ወዲያው ምላሽ ማግኘት አልተቻለም። በቅርቡ በዋሽንግተን በተካሄደ የጸረ ውርጃ ሰልፍ ላይ ንግግር ያደረጉት ሪፐብሊካኑ የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እሳቸው ራሳቸው በአስራዎቹ ዕድሜ በተፈጠረ እርግዝና ያለ እቅድ የተወለዱ መሆናቸውን በመግለጽ የጽንስ ማቋረጥ ላይ ያላቸውን ተቃውሞ አሰምተዋል።
እነዚህን ህጎች የምናወጣው እና ዛሬም ሰልፍ የምናካሄደው እያንዳንዱ የሰው ልጅ፣ እያንዳንዱ ያልተወለደ ህፃን በጣም ጥልቅና ትልቅ ዋጋ ያለው መሆኑን ለሰዎች ለማሳመን ብዙ ስራ ስለሚጠይቅ ነው። ስለዚህ ወዳጆቼ የህብረተሰቡን አመለካከት መቀየር እንደምንችል ተስፋ የምናደርግበት ብዙ ምክንያት አለን።
ጽንስ ማቋረጥ ላይ ተቃውሞ የሚያሰሙ የመብት አቀንቃኞች ጠቅላይ ፍርድ ቤቱ የመንግስትን አቋም ጥሶ ውሳኔ በማሳለፉ ደስተኞች ናቸው። አሁን ደግሞ የትኛው የሀገሪቱ መሪ ጉዳዩን ወደፊት እንደሚያራምድ መወሰን አለባቸው። በዋሽንግተን በተካሄደው ሰልፍ ተሳታፊ የነበሩት ኤሪክ ሼድለር ባይደን ጽንስ ማቋረጥን የሚደግፉበት መንገድ ጽንፍ የረገጠ ነው ቢሉም ሪፐብሊካኖቹ የሚያራምዱት አቋምም ከእርሳቸው አመለካከት ጋር እንደማይስማማም ይገልጻሉ።
ፕሬዚዳንት ዶናልድ ትራምፕን ማመን እችል እንደሆነ አላውቅም። በእርግጥ ሮይና ዌድን መቀልበስ የቻለ ጠቅላይ ፍርድ ቤት ሰጥተውናል። ሮይ ከተሻረ በኋላ ግን በሕይወት የመኖር መብት እንቅስቃሴን የሚተቹ ንግግሮችን አድርገዋል። የፍሎሪዳ አስተዳደር ደሳንቶስንም ተችቷል። ስለዚህ የትራምፕ አቋም ምን እንደሆነ አላውቅም፣ ምክንያቱም በጉዳዩ ላይ የተለያዩ ነገሮች ነው የሚናገሩት። ስለዚህ ለየሊም ሆነ ለትራምፕ ያለኝ ድጋፍ የተቆጠበ ነው። ሁለቱም ለጉዳዩ ያላቸው አቋም ያሳስበኛል።
ማቋረጥ መብት ነጻ ግዛት ከሆነው ካሊፎርኒያ እስከ ወግ አጥባቂው ካንሳስ ባሉ ግዛቶች ውስጥ በተሰጡ ድምጾች አሸንፏል። ለምርጫ ቁልፍ ከሚባሉ ግዛቶች አንዱ በሆነው ኦሃዮ ግዛት በቅርቡ በተካሄደ ድምጽ የማስተባበር ሂደት 57% የሚሆኑት ጽንስ ማቋረጥ መብት ሆኖ እንዲረጋገጥ ህገ መንግስቱ እንዲሻሻል ተስማምተዋል። በመጪው ህዳር በሚካሄደው ፕሬዝዳንታዊ ምርጫም አሜሪካዊ መራጮች በጉዳዩ ላይ ድምጻቸውን ያሰማሉ ተብሎ ይጠበቃል። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የምሽቱ ዝግጅታችንም እንደቀጠለ ነው። አሁን የምሽቱ የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ምጣኔ ሀብት። የጥምቀት በዓል ሰሞን በቱሪዝምና ተያያዥ ዘርፎች ለተሰማሩ የጎንደር ከተማ ነዋሪዎች ጠቀም ያለ ገቢ የሚያገኙበት ቢሆንም ዘንድሮ ግን የደንበኞቻቸው ቁጥር በእጅጉ እንደቀነሰና ገቢያቸውም እንደተቀዛቀዘ ገልጸዋል። የአገር ውስጥና የውጭ ጎብኚዎች ብዛት በወቅቱ የጸጥታ ስጋት የተነሳ መቀነሱ ለገቢያቸው ማነስ ምክንያት እንደሆነ በአስጎብኝነት፣ በታክሲ ስራና በሌሎች የአገልግሎት ሰጪ ዘርፎች ላይ የተሰማሩ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጎንደር ከተማ አስተዳደር በአንጻሩ በዘንድሮ ክብረ በዓል የተገኙ ተሳታፊዎች ቁጥር በርካታ እንደሆኑ ገልጾ አሃዛዊ መረጃዎች ከተገኘው ገቢ ጋር ይፋ እንደሚያደርግም አስታውቋል። የቱሪዝሙን ዘርፍ ባለሙያዎች ያነጋገረችው አስቴር ምስጋናው ለዛሬ ንግድና ምጣኔ ሀብት መሰናዶ ተከታዩን አዘጋጅታለች።
የጥምቀት በዓል በልዩ ድምቀት በሚከበርባት በጎንደር ከተማ በቱሪዝሙ ዘርፍ ላይ የተሰማሩ ወጣቶች የተሻለ ገቢ የሚያገኙበት ወቅት እንደሆነ ይናገራሉ። በዘንድሮው የጥምቀት በዓል በከተማዋ የተገኙ ጎብኚዎች ብዛት ቱሪዝሙን እንዳነቃቃው አስተዳደሩ አስታውቋል። አስጎብኚዎቹ በበኩላቸው በወቅታዊ የጸጥታ ስጋት የተነሳ የቱሪስቱ ፍሰት እንደቀነሰና ኑሯቸውም እንደተጎዳ አመልክተዋል። የአሜሪካ ድምጽ ያነጋገረው ስሙን ለመግለጽ ያልፈቀደ ወጣት በተለይ በጥምቀት በዓል ሰሞን ፋሲል ግንብ እየተባለ የሚጠራውን የአጼ ፋሲለደስ ግቢንና በጎንደር ከተማ ዙሪያ ያሉ ታሪካዊና ሃይማኖታዊ መካናትን እያስጎበኘ ጠቀም ያለ ገንዘብ ያገኝ እንደነበር ያስታውሳል። ይሁንና በዘንድሮ የበዓል አከባበር የሀገር ውስጥም ሆነ የውጭ ጎብኚዎች በብዛት ባለመምጣታቸው ገቢው እንደቀነሰ ያስረዳል።
በርከት ነው ያለው የአስጎብኚ ማህበር አለ። በንጽጽር ይህን ያህል ብሎ መግለጽ ባይቻልም የዚህ አመት 0% የሚባል ሊሆን የሚችል ምክንያቱም ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ጊዜ ነው እና አሁን ደግሞ በጣም አነስተኛ ቁጥር ነው የገባው።
የጀበና ቡና በመሸጥ የምትተዳደር ስሟን ያልገለጸች ሌላዋ ወጣትም ተመሳሳይ ሀሳብ አንጸባርቃለች።
እና ብዙም የለም እንደ ድሮ ብዙም ተጠቃሚ የለም።
በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎች እና በፋኖ ታጣቂዎች መካከል በቀጠለው ግጭት አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች ይናገራሉ። በቅርቡ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል በጎንደር ከተማና አካባቢው የተካሄደው ግጭትም በነዋሪዎች ዘንድ ተጨማሪ የደህንነት ስጋት እንደፈጠረ ያስረዳሉ። በዘንድሮ የጥምቀት በዓል አከባበር የጎብኚዎች ቁጥር የቀነሰው በዚሁ የጸጥታ ስጋት ምክንያት እንደሆነ አስተያየት ሰጪዎቹ ያምናሉ። መንገደኞችን ከጎንደር አውሮፕላን ማረፊያ ወደ ከተማዋ በማመላለስ ስራ ላይ የተሰማሩት የታክሲ አሽከርካሪም በሰሞኑ በዓለ ጥምቀት የተለመደውን ገቢ እንኳን እንዳላገኙ ይናገራሉ።
የኛ ስራ ብቻ ሳይሆን የሆቴሎችም የከተማውም ስራ በጣም ኤክስዘግ ነበር። በእኛ ስራ ላይም ብዙ ተጽዕኖ ነው ያመጣው። ያን አንድ ሰርተሽ ነው ጭምቴው። የጥምቀት ሰሞን ደግሞ ፍሌት እንደገባም እየተመላለስሽ ነው የምትሰሩ የነበር። አሁን ላይ ግን ያን ስራ የለም።
የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበ ላቀው በአንጻሩ የዘንድሮ የጥምቀት በዓል ታዳሚዎች ቁጥር ካለፉት አመታት የተለየ እንዳልሆነ ጠቅሰው፣
ዘንድሮ እኔ ከባለፈው አመት የተለየ ግምገማ የለንም እንደ ከተማም ጥሩ ነው። ለምሳሌ ማሳያዎች የሚሆኑት በተለይ የውጭ ቱሪስቶች በስፋት የተገኙበት የጥምቀት በዓል ነበር ማለት ይቻላል። ከፍተኛ ቁጥር ያለው ነጮች ናቸው በበዓለ ጥምቀቱ የታደሙት እና በኢኮኖሚም ዘርፍ እንግዲህ በዚህ የጥምቀት በዓል ከታች ከሊስትሮ ጀምሮ ነው ተጠቃሚ የሚሆነው። ስለዚህ ወደፊት በግምገማ በመረጃ መሰረት አድርጎ የሚለይ ቢሆንም አሁን ባለው ሁኔታ ግን በዚህ ዘርፍ ላይ የደረሰ ችግርም የለም።
በከተማ በታክሲ ስራ የተሰማራ ወጣት ግን የሀገር ውስጥም ሆነ የውጭ ጎብኚዎች ቁጥር እንደወትረው ባለመሆኑ እርሱን ጨምሮ ኑሯቸውም በቱሪዝሙ ዘርፍ ላይ የመሰረቱ ነዋሪዎች እንደተጎዱ ይናገራል።
በከተማዋ ገቢ ላይ በጣም ዜሮ ዘንድሮ። በጥምቀት ራሱ ቁመን ያለው ለምን ሰው የለ። ለምሳሌ ከሶስት አመት ከሁለት አመት በፊት ሲደክም ነበር ምናቆሙ። አሁን ግን እንኳን ዝንደክም ስራ የሚባል
የበዓል አክባሪ ጎብኚዎቹ በርካታ እንደሆኑ የሚናገሩት የከተማ አስተዳደሩ ቃል አቀባይ ደግሞ እንዳውም ተቀዛቅዞ የነበረውን የቱሪዝሙን ዘርፍ አነቃቅቶታል ይላሉ።
ከኮቪድ ጀምሮ ጉዳት የደረሰበት ነው። በጦርነት ጉዳት የደረሰበት የቱሪዝም ዘርፍ ነው። አሁን ላይ ግን በዓሉን ተገን አድርጎ መነቃቃት የታየበት ዘርፍ ነው ብዬ ማስ።
በሌላ በኩል አጃንስ ፍራንስ ፕሬስ የዘንድሮውን የበዓለ ጥምቀት አከባበር በቃኝበት ዘገባው በክልሉ በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ እየተሙ የነበሩ ምዕመናንም ቁጥር እጅጉን ቀንሶ ታይቷል ብሏል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ ዓመት የነበረውን አከባበር በተመለከተ ለኤኤፍፒ ሲናገር፣
ዘንድሮ እውነት ለመናገር ያ ብዙ የፖለቲካል ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚህ በፊትም በጣም ለብዙ ዓመታት እዚህ ጥምቀቴን አክብሬ ያለው የሰው ቁጥር በጣም ሲግኒፊካንት ሊቀንሳል።
በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊትና ፋኖ በመባል በሚጠሩት የአካባቢ ሚኒሻዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም በታሪካዊ ጎንደር ከተማና ነዋሪዎች ላይ ስላደረሰው ተጽዕኖ ይገልጻል።
ጎንደር አንብታለች ወይም አልቀሳለች ነው የሚሆነው። ምክንያቱም ያለው ነገር የሚታየው ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደ ድሮ ከሩቅ አገር ምናምን አልመጡ ያሉ ነገሮች ሁሉ አይደሉም። ጎንደር አልቅሳለች ልክ እንደኔ።
የጥምቀት በዓል ታቦታት ከመንበረ ክብራቸው ወደ ባህረ ጥምቀት በምዕመናን ታጅበው እየወረዱ የሚከበር ቢሆንም የጎንደር ከተማን ጨምሮ በአንዳንድ አካባቢዎች ከወቅቱ የጸጥታ ስጋት የተነሳ በአካባቢያቸው ተወስነው ያከበሩ አድባራት መኖራቸውን የቤተ ክርስቲያን ምንጮች ለአሜሪካ ድምጽ ተናግረዋል። ይህም ሆኖ የአማራ ክልል ርዕሰ መስተዳደር አረጋ ከበደ የበዓሉን መጠናቀቅ አስመልክቶ በማህበራዊ ትስስር ገጻቸው ባጋሩት መልእክት በክልሉ በሁሉም አካባቢዎች በዓሉ በሰላም እንደተጠናቀቀ ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን እንደቀጠለ ነው። ቀጥለን ደግሞ የኢትዮጵያ ወጣቶችና የቲክቶክ አጠቃቀማቸው የተመለከተ ዘገባ ወደ እናንተ እናደርሳለን።
ቲክቶክ በኢትዮጵያ ወጣቶች ዘንድ ከጊዜ ወደ ጊዜ በይበልጥ እየተዘወተረ መምጣቱን ይስተዋላል። ባለሙያዎች ታዲያ አጠቃቀሙን በተመለከተ ቲክቶክ ይዟቸው የመጣቸው ጠቀሜታዎች ቢኖሩም ጉዳቶቹ አመዝነዋል በማለት ይተቻሉ። ከዚህ ሐሳብ ተጋሪዎች አንዱ የሆኑትና የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ የቲክቶክ የትስስር ገጽ ሐሳብን በነጻነት የሚገለጽበት ከመሆኑ ጋር በተያያዘ አብዛኞቹ ወጣቶች የሚያጋሯቸው ይዘቶች ማህበረሰባዊ እሴትን የሚሸረሽሩ እየሆኑ መጥተዋል ሲሉ ይተቻሉ። የስነ ልቦና ባለሙያው አቶ ያፌት ከፈለ በበኩላቸው ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ ገልጸው ቲክቶክም ከስነ ልቦና አንጻር ሲታይ በወጣቶች ላይ የሚፈጥረው ተጽዕኖ እንዳለ ይናገራሉ። በዚህ ጉዳይ የዘጋጀውን ዘገባ ተከታትለን እንመለስ። በኢትዮጵያ የወጣቶችን ቀልብ ለመግዛት ይቻሉ ካሉ ማህበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በእርግጥ ተወዳጅነቱ በዓለም አቀፍ ደረጃ እንዳደገ የሚነገርለት ይህ መተግበሪያ አጫጭር ቪዲዮዎችን በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምጽ ያናገራቸው የማህበራዊና ስነ ልቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለ ስለመምጣቱ ይገልጻሉ። የህይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማህበራዊ እሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የእሴት ቅብብሎች ላይ ክፍተት የሚፈጥር ነው።
ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን፣ አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል፣ ብዙ ፎሎወርስ ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስታወቅ የተወሰኑ በጣም ጥቂት እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውንና ማህበራዊ ግንኙነታቸውን መስዋዕት አድርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸው መማር እስከማይችሉ ድረስ፣ ሌላ ስራ መስራት እስከማይችሉ ድረስ፣ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ የሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው።
እንደ አውሮፓውያን አቆጣጠር 2016 ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት ዓመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የስነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከስነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳለው ያብራራሉ።
ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ዑደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጠረው ዶፓሚኑን የበለጠ ያመነጨ አምጣ አምጣ የማለት ፍላጎትና ያቺ አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገር ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም። ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪስ ውስጥ ለካ የሚያስደስት ነገር አለ፣ የሚያዝናና ነገር አለ፣ እሱን አምጣይል እና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማህበራዊ ህይወትን ከመገንጠል በበለጠ የእንቅልፍ ስርዓት ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው።
መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት
እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል። በኢትዮጵያም ብዙሃን ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብራኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማህበራዊ ሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል።
ወጣትነት እድሜ የማገናዘቢያ እድሜ አይደለም። እነሱ ትኩረት የሚያረጉት ምንድን ነው? ምንም ይሁን መታየት ነው። የሚያመጣውን ማህበራዊ ቀውስ፣ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም። ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛውም በእኛ ጊዜ ለዛውም በአሁኑ ጊዜ አሁን ባለንበት ዘመን ላይ ላቸው ጠልቆ አልገባም። ስለዚህ የሆነ ነገር አዩ አሁንቶ መለጠፍ ነው። ለምን የነሱ ፍላጎት 10,000-20,000 ላይክ እና ሼር ማግኘት እና እሷን ወደማይጠቅም ሸረፍራፊ ሳንቲም መቀየር ነው።
የስነ ልቦና ባለሙያው አቶ ያፌት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉ።
እንግዲህ በፊት በነበረው ጥናት መሰረት 68 በመቶ ከኢትዮጵያ ህዝብ ውስጥ ከ35 ዓመት በታች ነው። ከዛም ደግሞ ከ14 ዓመት በታች ያለው ደግሞ እጅግ ይበዛል እና ይህ ትልቅ አምራች ኃይል ነው እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠነው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደ ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኛለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወት እና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታቸው ላይ የሚፈጥረው ጫና እጅግ ከፍተኛ ከስሜታቸው ከድብርት አንጻር ከእንቅልፍ ስርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ስርዓተ ጾታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው፣ ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር ሊያዩ ነው። ያ ደግሞ ትንሽ የጥፋትም ሲያጠፋ እዛ ሰውዬ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውዬ ላይ ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው እንደዚህ ወይም ከፍተኛ የሆነ ጫና ከማህበረሰቡ እዛ ሰውዬ ላይ የሚወረወረው ጉዳት ያደርሳል።
ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉ።
እርግጥ ከ18 ዓመት በላይ ይባላል እንጂ ራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ቆስቋሽ ይሆናሉ። አሁን የተለያዩ ምስሎች ጭፈራ አንካራ መሰይ ምናምን ከናምን ካዩ በኋላ እያገኘ ነው ማለት እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት። ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን ላይ የሚፈጥረው ጫና፣ ከዛ ከስርዓተ ጾታ ጋር ያለው ግንኙነት ላይ የሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይሄም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጭው ዓለም ዲቶክስ ይሉታል፣ ዶፓሚን ዲቶክሲፊኬሽን እና 3-4 ቀን በስነ ስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት። ከትንንሽ የባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ ለማስቀመጥ ሊሆን ይችላል፣ እንዳያስታውሰን ከኪሳችን ውስጥ ማለት ልንተኛ ስንል ስልካችንን መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ፣ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽዬ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንሲታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ከፈለግን። አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ 2-3 ቀን ስንለየው አይምሯችን ውስጥ ያለውን የእያንዳንዱ ዑደቶች ያስተካክለዋል እና ያንን ለመበጀት ይረዳል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ አመጣልናል።
አርማጆቻችን እና ተመልካቾቻችን የምሽቱ ዝግጅቶቻችን አጠናቀናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዕለቱ ርዕሰ አንቀጽ በመክፈቻው ዩናይትድ ስቴትስ በያዝነው የአውሮፓውያኑ 2024 የዓለም ጤና አጠባበቅ ይረጋገጥ ዘንድ በብሔራዊ ደህንነት ፖሊሲዋ ቅድሚያ ሰጥታ በመስራት ላይ መሆኗን በመግለጽ ይንደረደራል። አያይዞም የዓለም ጤና ደህንነትን የውጭ ፖሊሲና ዲፕሎማሲያችን አካል በማድረግ ከፍ ያለ ትኩረት እንዲያገኝ እናደርጋለን ሲሉ የዩናይትድ ስቴትስ ዓለም አቀፍ የኤድስ ፕሮግራም አስተባባሪና የዓለም አቀፍ ጤና አጠባበቅ ደህንነትና ዲፕሎማሲ ቢሮ ከፍተኛ ኃላፊ ዶክተር ጆን ንከንጋሶንግ የተናገሩትን ያወሳል። አዲሱ የውጭ ጉዳይ ሚኒስቴር ያቋቋመው ቢሮ የባይደን አስተዳደር ድንገተኛ የጤና ስጋቶችን ለመቆጣጠር ከወሰዳቸው በርካታ ተግባራት ውስጥ አንዱ መሆኑንም ይዘረዝራል። እርሱ በርሱ በተሳሰረ ዓለም ውስጥ በሕዝብ ጤና ላይ የሚደርሱ ስጋቶች ዓለም አቀፍ መዘዝ እንዳላቸው የኮቪድ-19 ወረርሽኝ አሳይቷል ያለው ርዕሰ አንቀጽ አያይዞም ኮቪድ-19 በንግድ ልውውጥ ሂደቶችና በመኖሪያ ቤቶች አቅርቦት ላይ ተጽዕኖ አሳድሯል፣ በኢኮኖሚና በልማት ላይም እንዲሁ ጨርሶ ያልገመትነውን ተጽዕኖ አሳድሯል ሲሉ ዶክተር ንከንጋሶን የተናገሩትን አስታውሷል።
That tells you how close we are, the connectivity that we have
with each other. የቱን ያህል መቀራረባችንን የእርስ በርስ ትስስራችንንና የጋራ ተጋላጭነታችንን ያሳያል።
በሳምንታት እድሜ ውስጥ በዓለም ዙሪያ መዛመት ለሚችሉ አዳዲስ ወረርሽኞች ስጋት ዝግጁ ለመሆን ዩናይትድ ስቴትስ ቀጣይነት ያላቸውን የፖለቲካ፣ የፋይናንስና የቴክኒክ እገዛዎችን በማድረግ እንዲሁም የልማት ስራዎችን በማጎልበት ውጤታማ የሆነ ዓለም አቀፍ የጤና አጠባበቅ ደህንነት አቅም ዘለቄታ እንዲኖረው አጋሮቿን ትደግፋለች ሲል የዩናይትድ ስቴትስ ዓለም አቀፍ ጤና አጠባበቅ ደህንነትና ዲፕሎማሲ ቢሮ የሰጠውን መግለጫ ጠቅሷል። ተላላፊ በሽታዎች የደቀኑትን ስጋት ለመከላከል በሚከሰቱበትም ወቅት ለመለየትና ተገቢውን ምላሽ መስጠት ይችሉ ዘንድ ዩናይትድ ስቴትስ የምትረዳቸው በትንሹ ቁጥራቸው 50 የሚደርሱ አገሮች አሉ ያሉት ዶክተር ንከንጋሶንግ ዩናይትድ ስቴትስ በተጨማሪም በእነኚህ አጋር ሀገራት ላይ ትኩረት ማድረግና አመቺ መድረኮችን መመስረቷን መቀጠል አለባት ብለዋል።
We want to coordinate as much as possible and make sure that we lead
የተሻለንን ያህል እናስተባብራለን። እናም አራቱ ሲዎች በመላቸው መርሆች መመራታችንን እናረጋግጣለን። ከአጋሮቻችን ጋር ተጋግዘው ለመስራት እንስማማለን፣ እንተባበራለን፣ እናስተባብራለን፣ እናም እንነጋገራለን።
ሌላው ዩናይትድ ስቴትስ ለዓለም አቀፍ የጤና አጠባበቅ የምታበረክተው አስተዋጽኦ ወረርሽኞችን ለመዋጋት በተመደበ ገንዘብ መሆኑን ዶክተር ንከንጋሶንግ አስረድተዋል። ይህም የዓለም ባንክ ያስተባበረውና ወረርሽኙን ለመከላከል የሚሰጠው ምላሽ በመደገፍ ላይ ብቻ ያተኮረ በልጋሽ ሀገሮችና ባለሀብቶች ሽርክና የተገኘ መሆኑን አክለው አመልክተዋል። በአሁኑ ጊዜ ለዚህ ስራ የተያዘው ገንዘብ ዋናዋ አዋጭ የሆነችው ዩናይትድ ስቴትስ ተጨማሪ የገንዘብ ድጋፍ እንዲሰበሰብ ከአጋሮቿ ጋር በትጋት እየሰራች መሆኗም ተገልጿል። ርዕሰ አንቀጹ ጨምሮ እንዳመለከተው በአዲሱ ዓመት ዩናይትድ ስቴትስ ካለፉት ወረርሽኞች ትምህርት ለመቅሰምና ከአጋር አገሮች ጋር በመሆን ዓለም አቀፍ የጤና አጠባበቅ አቅም እንዲጎለብት መስራቷን ትቀጥላለች ብለዋል። በዓለም ላይ ከየትኛውም ቦታ የሚነሳ ስጋት በየትኛውም ሌላ የዓለም አካባቢ ሌላ ስጋት መደቀኑ አይቀሬ ነው ሲሉ ዶክተር ንከንጋሶንግ የተናገሩትን በመጥቀስ የለቱ ርዕሰ አንቀጽ አተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮቻችንና ተመልካቾቻችን የዛሬ ምሽት ዝግጅታችን የተከታተላችሁትን ይመስል ነበር። ስርጭቱን ከስቱዲዮ በማቀናበር አብራን የቆየችው ብራና አይሉናት፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ፕሮግራሞችን በማሰናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደግሞ አስማማው አየነው ነበርኩኝ።
ከመሰናበታችን በፊት የአሜሪካ ድምጽ ዝግጅቶችን በድጋሚ ለመከታተልና ለማየት ፈልጉ ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic በትዊተር @voamharic ላይ እንገኛለን። በኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። ዝግጅቶቻችንንም ከዛ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ ስልክ መስመራችን 202-259-9942 ሲወስድ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። የዋትስአፕ ቁጥራችን ደግሞ 202-251-3505 ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ምሽት ይሁንላችሁ።